እንደገና ደግሞ ጌታ ሆይ ሳምንቱን ሁሉ ጠብቀህ በብዙ ቸርነትና ምህረት በሕይወት ያኖርከን እግዚአብሔር ምስጋናና ክብር ላንተ ይሁን። በዚህ ስፍራ የከበረውን ታላቁን ስምህን እንጠራለን። በስምህ ጥላ ስር ስንሰበሰብ የሚገኘውን በረከትና ረድኤት ሁሉ እንድትሰጠን እንድታስተምረን ካንተ ጋራ የምንኖረውን የደቀ መዝሙርን ሕይወት ምንነት እንድንረዳ ልባችን በመንፈስ ቅዱስ መረዳት ማስተዋል እንዲሞላን ለምንሃለን። ይህ ጊዜ ባንተ ኃይልና ስልጣን ስር ይሁንልን በጌታ በኢየሱስ ክርስቶስ ስም አሜን። እስኪ ካለፈው ሳምንት ምን ታስታውሳላችሁ? ከተማርነው ትምህርት ትልቅ ነገር ይዛችሁት የቆያችሁት ነገር፣ በጣም መሰረታዊ የሆነ ነገር፣ አንድ ነገር የምታስታውሱት ምንድን ነው? እሺ እህታችን ኤልሲ። እግዚአብሔር ይመስገን። በጣም ኮር የሆነው ትልቁ ነገር በእኔ ኑሩ እኔም በእናንተ የሚል ነው የሚለው ሀሳብ ነው። እና በክርስትና ህይወት ውስጥ በጣም ትልቅ ችግር ለሁላችንም የሚሆንብን ነገር አንደኛ ይሄንን ነገር በትክክል ስርዓት ባለው መንገድ እንድንረዳው ሳንደረግ በጌታ በክርስትና ህይወት ለመኖር እንሞክራለን። እና በዚህ ጊዜ የተለያዩ አገልጋዮች በሚሰጡት የተለያየ ትምህርት መረዳት ይህንንም ያንንም ይህንንም ያንንም እንሞክራለን። ዲፕ ዳውን ብዙ ጉድለት ይታየናል። መሆን ያልቻልናቸው ማንችለው ነገር አለና በቃ ሰይጣን እንላለን፣ ወይ ጾም ጎሎኝ ነው እንላለን፣ ወይ እንደዚህ እንደነ ከሌ ስላልሆንኩ ነው እንላለን። የተለያዩ ነገሮች ራሳችን ከሳለን። እና በጸጋ ወንጌል በክርስቶስ ወንጌል ቅርንጫፍ በወይኑ ግንድ እንደሚኖር እኛም በጌታ የመኖር ነገር በደንብ ሳንማር ያንን ነገር ሳንረዳ የምንኖረው ኖሮ ዥንጉርጉር ነው። አንዳንዴ ያልሆነውን እንደሆነን አስመስለ እንድንኖር ሁሉ እንገደዳለን። ፒር ፕሬዠር አለ አይደለም? ውስጣችን ደክሞ ጎተጎርቶ ባዶ ሆነን እያለን እነዚህ ነገሮች ክርስቲያኖችን በቃ ችግር ውስጥ እንደሚከቱ አይነት ሁኔታዎች አሉ። እንግዲህ ከእግዚአብሔር ሕዝብ ጋር ስኖር ካየሁት ቅዱሳን ሲመሰክሩልኝ በሕይወታቸው የገጠማቸውን ሲናገሩ ነው። እና ሪሊ በእንደዚህ ያለ ሁኔታ የሚኖረውን ኑሮ አገልጋዮች ልብ ካላሉት ዝም ብሎ ሕዝቡን ጌታ ይባርካል በደለላ ሕይወት ዝም ብሎ ይኖራል። እና በተለይ በአሁኑ ጊዜ ደግሞ በቃ በአብዛኛው እግዚአብሔር ይህን ያደርግልሃል፣ ይህን ይሰራልሃል፣ ይህን ትሆናለህ የሚል ስለሆነ ሪሊ በክርስቶስ የእግዚአብሔር ሰዎች ሆኖ የመኖር ሚስጥር ብዙ ትኩረት ቤተ ክርስቲያን ሰጥታም አታስተምርም። እና በእነዚህ ያለ አይነት ሁኔታ ሰዎች ሲያድጉ እድሜያቸውን በጌታ ቤት ይፈጃሉ። ከዛ ከተወሰነ ጊዜ በኋላ ተማሩ እንኳን ሲባሉ እንዴ እኔ በጌታ ቤት የቆየው አይደለም እንዴ ስንት ዓመት ሙሉ ኖር ያለው ምንድን ነው የምማረው? ያውም ደቀ መዝሙር ትምህርት እንዴ ባይሆን ደቀ መዝሙር አድርጋለሁ እንጂ ይላሉ። እና ሪሊ ይሄ ነው ትልቅ ችግር በቤተ ክርስቲያን ውስጥ። እና እንደዚህ ባለው ሁኔታ ላይ መንፈሳዊ ነገራችን ሳይስተካከል አገልግሎት ውስጥ ብንገባ ብናገለግል ነገራችን ሁሉ ትክክል አይሆንም። እና ይሄ በጣም መሰረታዊ ነገር ነው። እና በእኔ ኑሩ እኔም በእናንተ የሚለውን ጌታ ኢየሱስ ክርስቶስ ሲያስተምር ለደቀ መዛሙርቱ ወደ ጌተሰማኒ ከመሄዱ በፊት አላደለም፣ ከምዕራፍ 13 በኋላ ነው። ምዕራፍ 13 ላይ ነው ጌታን እራት የሰጣቸው። እና ትልቅ ነገር በሕይወታቸው መጣሉ ነው። እና ደቀ መዝሙር ሆነው ፍሬ እያፈሩ ለመኖር መሰረት ነው በሕይወታቸው እየጣለ ያለው። ይህንን ነገር የቱንም ያህል እዚህ በምንማረው ነገር በማካፈላችሁ በዚህ በወንጌል እውነት የቱንም ያህል የተረዳችሁ ብትሆኑ እኔ መገለጥ ልሰጣችሁ አልችልም። እግዚአብሔር ሆይ ዓይኖቼን ክፈት። ይሄ በጌታ መኖር የሚለው ከመስማት ያለፈ የመረዳትና የማስተዋል ጉዳይ እንዲሆንልኝ ዓይኖቼን ክፈት ክፈት። ይህን ትምህርት አይደለም እየደጋግሜ ነግሬያችኋለሁ። ስልጠና አይደለም ይሄ። እኔ ወደ የክርስቶስን እንድትገናኙት ልባችሁን የሚያነሳሳ ትምህርት እንደማስተምር ነው እንጂ ማየው ቅርንጫፍ ላረጋችሁ አልችልም እኔ። ስለዚህ ይሄ እውነት በውስጣችሁ እንድትጸልዩ ሊያደርግ ይገባል፣ ሁላችንንም እያንዳንዳችንን። ስለዚህ በጌታ መኖርን ስንመለከት ጌታ በእኛ የሚኖረው መቼ ነው የሚለውን ስናይ ጌታ ኢየሱስ ክርስቶስ ለእኛ የሚሆናቸውን ቢያንስ አራት ነጥቦች አንስተናል። ጌታ ኢየሱስ ለእኛ ሞተ ብለን እናምናለን ሁላችንም። ለኔ ሞተ ስንል ምን ማለታችን ነው? እኔ የምሞተውን ሞት ሞቶልኛል። ስለዚህ ያንን ሞት በኃጢአቴ ምክንያት ለሞተው የሚገባው ሞት አልሞትም፣ ኢየሱስ ስለሞተልኝ ለኔ ተነሳ እንላለን። የመነሳት ተስፋ እርግጠኝነት አለን። ክርስቶስ ካልተነሳ እምነታችን ከንቱ ነው ይላል። በክርስቶስ ያንቀላፉትማ በቃ ሞተው ቀሩ ማለት ነው ይላል መጽሐፍ ቅዱስ። የጌታ መነሳት የኛን መነሳት እርግጠኛ የሚያደርግ ነው እንደምንነሳ። ስለዚህ የክርስቶስ ሞቱ ብቻ ሳይሆን ከኛ ጋር የሚገናኘው ትንሳኤውም ከኛ ጋር ይገናኛል ማለት ነው። ይሄ በመጽሐፍ ቅዱስ ላይ በጣም በብርቱ ሁኔታ ነው ያለው። ወገኖቼ ኢየሱስ ክርስቶስን እንዴት መሰላችሁ ማየት ያለባችሁ? ጌታ ኢየሱስ ክርስቶስን እግዚአብሔር የኛን ጉዳይ፣ የሰው ልጆችን ጉዳይ፣ የግልም ይሁን የጋራ ችግራችንን መፍትሄ ሰጠው በክርስቶስ ነው እና እግዚአብሔር ተቸግራችሁ ለምትጠይቁት ነገር ሁሉ መልስ የሚሰጣችሁ ክርስቶስን እየነገረ ነው መልስ የሚሰጣን። ለምን? እሱ በእኛ ፋንታ ለእኛ መሆን ያለበትን ሁሉ ምን አድርጓል? ሆኗል። ስለዚህ መልሱ ኢየሱስ ክርስቶስ ነው። እና አሁን ትልቁ የብዙ ክርስቲያኖች ችግር ምንድን ነው? ጌታ ኢየሱስ ይህን ማድረጉንማ በታሪክ ይታወቃል፣ ግን እኔና ክርስቶስ የቱ ጋር ነው የምንገናኘው የሚለው ነው። እና ይሄ ክርስቶስ ዛሬ ካለው ሕይወቴ ጋራ ለእኔ ሞተ ብዬ ድኛለሁ፣ ለእኔ ተነሳም ማለትም ምንም ችግር የለውም፣ እና በአባቱ ቀኝ ለእኔ ማለዳልም አያስቸግርም፣ ግን ጌታ ኢየሱስ ደግሞ በእኔ ውስጥ ለእኔ ይኖራል የሚለው ነው የደቀ መዝሙር ትምህርት ላይ የምናተኩረው። ስለዚህ ክርስቶስ ከእኛ ጋር የሚገናኝበትን ጉዳይ በጣም አድርገን መረዳት አለብን። እና እነዚህን ነገሮች ልንገራችሁ፣ እኔ ብዙ በተደጋጋሚ ለአመታት ያህል ሰዎችን አስተምሬያለሁ፣ ይህ እንደዚህ ይህን ነጥብ ብቻ ራሱ። እና እግዚአብሔር የተመሰገነ ይሁን። ሐዋርያቶች አማኝ ከጌታ ያለው ግንኙነት በእምነት የሚሆንና ውስጣዊና መንፈሳዊ ሕይወት እንደሆነ አስተምረዋል። እና አንድ አማኝ ለእኔ ሞተልኝ ከሚለው ጌታ ጋራ፣ ለእኔ ተነሳ ከሚለው ጌታ ጋራ፣ በሰማይ አለ ከምንለው ጌታ ጋራ፣ ደግሞ ዛሬ በእኛ ውስጥ ይኖራል ከምንለው ጌታ ጋራ የምንገናኝበት መገናኛው እምነትና ደግሞም በመንፈስ ቅዱስ የሆነ በውስጣችን የሚካሄድ ነገር ነው። ሐሳባዊ ነገር ብቻ አይደለም። እንደ መፈክር የሚደገም የሰውን አይምሮ እንዲሁ የሚያጽናና ነገር አይደለም። እውነተኛ የሆነ ኮንክሪት ነገር ነው። እና ክርስቶስ በውስጣችን በአማኞች ውስጥ ይኖራል፣ በእምነት ይኖራል። አሁን አማኝ እንግዲህ ከዚህ ጌታ ጋር የሚኖረውን ኑሮ ሲያስብ ማየት ያለባቸው ነገሮች አሉ። እና አንድ አማኝ ያለ ክርስቶስ ኢየሱስ የሆነ ሕይወት ያለው አለ፣ ክርስቶስ የሌለበት ደግሞ በክርስቶስ ኢየሱስ የሆነ ሕይወት ያለው ደግሞ አማኝ አለ። እና መገናኛው የክርስቶስ ያልነበረ ሰው የክርስቶስ የሚሆነው መቼ ነው? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ስለዚህ ከጌታ ከኢየሱስ ክርስቶስ ጋር ኅብረት ለማድረግ ነው። ብዙ ሰዎች ጥምቀትን ሲጠመቁ የቤተ ክርስቲያን ጥምቀት ነው፣ በቃ ጥምቀቱ የቤተ ክርስቲያን ትምህርት ሆኖ ነው የሚሰጣቸው። ግን ጥምቀቱ እንዲሁ ዝም ብሎ ጋብቻ ትምህርት ተምሮ ሰዎች ቀለበት የሚለዋወጡ ጋብቻ የሚል ቶፒክ ብቻ ቢሆን የሚጋቡት ሰዎች ስማቸው፣ ማንነታቸው ትኩረት ሳይሰጥ ቀለበት እንዲለዋወጡ ቢደረግ ምን ትርጉም አለው? አለ አይደለም? ድራማ እንደ መስራት ነው የሚቆጠረው። ስለዚህ ጥምቀት ከጌታ ከኢየሱስ ክርስቶስ ጋር የመገናኛ ቦታ ነው። ከጌታ ከኢየሱስ ክርስቶስ ጋር አማኞች ለመገናኘት የሚወስኑበት ውሳኔ ነው። ይሄንን ውሳኔ ወገኖች አዳምጡ። ውሃ ውስጥ የፈለገ እንኳን አንዴ ጠልቆ መውጣት አይደለም፣ እዛው አድሮም ሞቶም ቢነሳም ዋጋ የለውም። በነገራችን ላይ በልቡ ያ አማኝ የሚወስደው እርምጃ ነው። በልቡ የሚወስደው እርምጃ ነው እንጂ ውሃ ውስጥ ገብቶ መነከሩ ተዘፍዝፎም ተለቅልቆም እንደ ልብስም ቢታጠብ እዛ ውስጥ ምንም ጥቅጥቅም የለውም። ዩ ሃቭ ቱ አንደርስታንድ። ስለዚህ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን ይላል። አማኞች ይሄንን አውቀው ነው እንዴን አታቆም እንዴ ነው የሚለው ጳውሎስ። ስለዚህ አውቀው ነው ማወቅ ያለባቸው ምንድነው? ስጠመቅ ከጌታ ከኢየሱስ ክርስቶስ ጋራ አንድ እንድሆን ነው። ለምንድን ነው? ሮሜ ምዕራፍ 6 ቁጥር 4 ምን ይላል? እንዲሁ ኢየሱስ በአብ ክብር ከሙታን እንደተነሳ አይደለም? ምዕራፍ 6 ቁጥር 4 ላይ እኛም በምን ህይወት እንድንመላለስ? በአዲስ ህይወት እንድንመላለስ። እሱ ያለው በትንሳኤ ክልል ስለሆነ ጌታ ኢየሱስ ክርስቶስ ያለው እኛም በዛ ትንሳኤ ክልል ውስጥ እንድንገባ። ጌታ ኢየሱስ ክርስቶስ የትንሳኤ ህይወት ነው ያለው። የትንሳኤ ህይወት የሞቱ የተነሳ ጌታ ነው። እኛ ያለነው ወደ በዚህ ክልል ነው። የኛ አሮጌው ህይወታችን እዚህ ውስጥ ነው ያለው። አሮጌው ህይወት። ስለዚህ አዲሱ ህይወት በአዲስ ህይወት እንድንመላለስ የሚለው የትንሳኤ ህይወትን ነው። አዲሱ ህይወት የትንሳኤ ህይወትን ነው የሚያሳየው። አያችሁት? ስለዚህ በዚህ ህይወት እንድንመላለስ እዚህ ውስጥ የነበርነው ሰዎች በዚህኛው ህይወት እንድንመላለስ ሊስን ወገኖቼ እንድንመላለስ። ይሄን ነገር ማነብነቡ ወይም ማቀዋለው ማለቱ አይደለም። እንድንመላለስ ኮንዲሽናል ስቴትመንት ነው። ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከርሱ ጋር ምን አረገን? ተቀበረን ይላል። ስለዚህ እዚህ ጋር መሆን ያለበት ነገር አለ። እዚህ የነበርነው ሰዎች በዚህ ህይወት ለመኖር መካሄድ ያለበት ነገር አለ። ምን ተካሂዷል ይላል? ተቀበረን ይላል። ዋው! እኔ ይህንን ወገኖች እግዚአብሔር ይህን በልባችን ያኖርልን። እኔ ልንገራችሁ፣ በእግዚአብሔር ቤት ስኖር ሰዎች ከህል ህፃንነት ጀምሮ እስከ ሪታይርመንት ኤጅ በእግዚአብሔር ቤት የኖሩ ሰዎች አሉ። ይሄ እውነት ሳይገባቸው የሚኖሩ ሰዎች ማአት ናቸው። በቤተ ክርስቲያን የሚያኖረን ግዙፍ የሆነው ማንነታችን፣ ቤተ ክርስቲያን ማወቃችን፣ ቤተ ክርስቲያን ያለውን ፖለቲካውን፣ ዶክትሪኑን፣ ትምህርቱን፣ ስርዓቱን ማወቅ አይደለም። ይሲ በአዲስ ህይወት እንድንመላለስ ከክርስቶስ ኢየሱስ ጋር ምዕራፍ 6 ቁጥር 3 ይሲ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ከእርሱ ጋር አንድ ለመሆን እንሆን ዘንድ እግዚአብሔር ይህን እንድናስተውል ይርዳል። አንድ እንሆን ዘንድ ምን ይላል? የተጠመቅን የተጠመቀ ሰው ነው አንድ የሚሆነው ከጌታ ጋር። ይሄ ነገር ደግሜ ነግራችኋለሁ፣ ጥምቀቱ ይሄንን በራሱ አያመጣም። እምነታችን ነው ይሄን የሚያመጣው። እኔ ነኝ ለምሳሌ ልበላቸው፣ ሰዎች ቀለበት ቢለዋወጡ የሚለዋወጡትን ቀለበት የሚለዋወጡበት ምክንያት በልባቸው ከሌለ ቀለበቱ ትዳሩን አይመሰርትም፣ ትዳሩን አያሳምርም። የዳይመንድ ቀለበት ቢለዋወጡ 24 ካራት ቢሆን ወርቁ አይነቱ የፈለገ ለምን በሙሉ እጃቸው ላይ እንዳንባር አያረጉትም? ምንም ትዳሩን ሊያሳምር አይችልም። ቀለበቱ ትንሽም ይሁን ትልቅም ይሁን ቀለበቱን ሲለዋወጡ ሁለቱ ሰዎች የሚገቡትን ኪዳን በልባቸው የሚረዱበት መረዳት ነው። ግልጽ ነው። እግዚአብሔር ይመስገን። ጥምቀቱም እንደዚህ ነው። እኔ ከጌታ ጋር አንድ እንድሆን አያችሁት? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን ይላል። በሌላ አባባል ከሞቱ ጋር አንድ ያልሆነ ሰው ከክርስቶስ ጋር ምን አይሆንም? አንድ ሊሆን አይችልም። ለምን? የክርስቶስ ሞት ሞቱ መስቀሉ የመስቀሉ ስራ ውድ ወገኖቼ ሞቱ ምንድን ነው የሚያደርገው? አሮጌ የሆነውን ያለ ክርስቶስ የሆነው ህይወት ያበቃበትን ቦታ ያሳያል። ቀብር የሚካሄድበትን። ይሄ ጌታ ሞቶ የተነሳ ጌታ ነው። የትንሣኤ ጌታ ነው። ስለዚህ አንድ ክርስቲያን ወደዚህ ጋር ሲመጣ በህይወቱ ያለ ክርስቶስ የሆነውን ነገር ዘረኝነት ቢሆን ትምክህት ቢሆን እኔ ብሎ ያ ሰው ያለ ክርስቶስ ዋጋ ለራሱ የሚሰጠው ቢሆን ኪሳራው ቢሆን ትርፉ ቢሆን ክብሩ ቢሆን ውርደቱ ቢሆን የሚሰናበትበት መሰናበቻ ቦታ መስቀሉ ነው። ሃሌሉያ! እዚህ ቦታ በደህና የተሰናበተ ሰው ነው እዚህ ውስጥ ያለውን ጥሩ ህይወት ለመኖር የሚችለው። ዛሬ ቤተ ክርስቲያን ዘረኝነት እንዴት ችግር እንደሆነ ታያላችሁ አይደለም? ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ በሰዎች በዘረኝነታቸው ሲመኩት አላችሁ። ይሄንን ነገር በኮሚቴ በኮንስቲቱሽን በመከራ አጠፋለሁ ማለት ማንም የለም። ይሄንን ድምጥማጡን የሚያጠፋ የክርስቶስ መስቀል ብቻ ነው። ክብር ለእግዚአብሔር። ይሄንን ነገር የሚያስወግደ ኢየሱስ መስቀል ብቻ ነው። ስለዚህ ሰዎች ይሄንን የመስቀሉን ነገር ቤተክርስቲያን አስወግዳ በመብት በእንትን በኮሚቴ በመናምን በዛ በዚህ ቤተክርስቲያን ስልጣን ላይ ሰዎች ሲቀመጡ ከሰሜን ነው ከደቡብ ነው ከመሃል ነው የተባለ ሚዛን ሪሊ ባዲስ ህይወት ምትኖር ቸርች ነች እቺ ባሮጌ ህይወት ምትኖር እዚህ ላይ ማሞት ያለበትን እዚህ ቦታ ኮሚቴ ቤተክርስቲያን አርጋን ብትመሰርትና እንትን ብትል ያጨሷታል ቤተክርስቲያንን። you see you have to understand መስቀሉ የገደላ ስራ ይሰራል። ተቀበርን በሉስቴ ምንድነው ምን ቀብረው ያለ ክርስቶስ የሆነ ነገር ሁሉ ማንኛውም ነገር እዚህ ቦታ ላይ መሰናበቻ ቦታ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እዚህ ቦታ በደንበኛ ስንብት ከተደረገ እዚህ ክልል ውስጥ በደንብ መኖር ይቻላል። ባልና ሚስቶች ቃል ኪዳን ሲገቡ የሚገቡት ቃል ኪዳን አንድ ስጋ ይሆናሉ ወደሚለው ወደ እግዚአብሔር ቃል የሚያመጣቸው ለእግዚአብሔር ቃል ታዘው የሚወስዱ ትክክለኛ ውስጣዊ የሆነ እርምጃ ነው ያንን የሚያመጣው እንጂ ስርዓቱን የሚለብሱት ቬሎ ፎቶግራፉ የቸርቹ ስርዓት የተሰበሰበው ህዝብ ሰርጉን ሊያሳምር እችን ታህል ሊያሳምሩ አይችልም። ቲያትር ነው የሚሆነው አይደለም። በዚህ ሁኔታ ተዳራቸው ያማሩ ሰዎች አናቀም። ስለዚህ ሰዎች ማየት ያለባቸው ነገር ተዳራቸው እንዲያምር አንዳቸው ለሌላቸው የሚሰጡትን እግዚአብሔር ቃል እንደሚነው ለመኖር ሰው እናትና አባቱን ይተዋል የሚለው ነገር ሲኖር ከሚስቱም ጋር ይተባበራል ይላል። መተው ሳይኖር ምን የለም መጣበቅ ሳይኖር ምን የለም አንድ ስጋ የለም። ኤፌሶን ምዕራፍ 5 ላይ ሐዋርያው ጳውሎስ ይሄንን እኔ ስለ ክርስቶስና ስለ ቤተክርስቲያን እናገራለሁ ይላል። ይሄ ጉዳይ ምስጢሩ ታላቅ ነው። ሰው ከክርስቶስ ጋር የሚኖረው ህይወት የሚያሳይ ነው ይላል። ስለዚህ እምንተዋቸው ነገሮች እኛሉ እዚህ መስቀል ላይ ነው በሙሉ ምንሰናበት። ምናልባት እኛ በትዳር እናትና አባቶቻችንም በሞት አንለያቸውም ስናገባ አይደለም። ምናልባት ሞተንም አንለያይም ይኖራሉ በህይወት ቤታችን ሊመጡ ለነሄድ ቤታቸውን ይችላል። ነገር ግን ከጌታ ጋር ግን ለመተባበር የጌታ ብልቶች እንድንሆንለት ቤተክርስቲያን አካሉ እንድትሆንለት መተው የሚለው ነገር በመስቀሉ ኃይል የሚደረግ ስለሆነ ሰዎች እናትና አባታቸውን ከሚተውበት የበለጠ ነው። እግዚአብሔር ይመስገን። ይሄንን እንዴት አርጌ በቃ እየደገምኩ ነው ምነግራችሁ። ይሄ መፈክር አይደለም ብያለሁ፣ ትምህርት አይደለም ብያለሁ፣ ስልጣን አይደለም ብያለሁ። ይሄ በልባችሁ የምታደርጉት ነገር ነው። እና አንዳንድ ሰዎች የጋብቻ ትምህርት ሳስተምር ያንን ፕሮሰስ እንዴት እንደሚያረጉት ነው ማያቸው። ሪሊ ፕሮሰስ እንዴት እንደሚያረጉት እና ጥያቄ የሚጠይቃቸዋል። አንድ መጽሐፍ ነው እናጠናው ሙሉ መጽሐፍ እና ይበረብራል መጽሐፉ። አንድ ጊዜ አንዱ ካንዱ ጋራ ሊጋባ አስቦት ይህን ትምህርት ሲማሩ እንዴ ምን አይነት ቸርች ነው ያመጣሽኝ አላት። እንዴ በጠቅላላ እኮ ምንድነው በሙሉ ዝርዝር ነገራችን ሁሉ ምን አንደርዌር የለበስነው ሁሉ አይቀርም እኮ የሚታየው አለ። እንዴ ምክንያቱም መተው ሳይኖር መጣበቅ ነው የሚፈልገው ሰውዬው። መጣ የለም ሁለት ነገሮችን ለማጣበቅ በመካከላቸው እዚህ ጋር ሻካራ ነገር ካለ ተሞርዶ መሄድ አለበት። መውደቅ ያለበት መውደቅ አለ። ስሙዝ ሳይሆን መጣበቅ የለም አይደለም እንዴ። ሁለቱም ነገሮች ሊጣበቁ እንዲችሉ እንጨት ወይም ብረት ስናጣበቅ ስሙዝ ሰርፌስ መሆን አለበት። እና አይፈልጉም ሰዎች። የሚፈልጉት ምን ነው? ትዳርን አስ ሰርሞኒ ነው የሚፈልጉት። እንደ ስርዓቱ እንድናረግላቸው ነው የሚፈልጉት። እንዴ መተው መጣበቅ አንድነት የሚያመጣ ስራ ጋብቻ ነው እኛ ምን ፈጽመው። እኔ ጋብቻ ተመር ሳላስተመር በዚህ ዘመን ያለ ክርስቲያን አላጋባም በበኩሌ አይ ካንት እግዚአብሔር ይመስገን የፈለገ ሰዎች ቢለምኑ ማድረግ አልችልም ምክንያቱም ብዙ ሰዎች ጋብቻ ምን እንደሆነ በደም የሚያቆ አይመስለኝ እና ስለዚህ መተው መጣበቅና አንድ ሰጋ ለቤተ ክርስቲያን የተነገረውን ለክርስቶስም አርጎታል ስለዚህ አሮጌውን ህይወታችንን ምን እናረጋለን እንቀብራለን ቀብር መካሄድ አለበት በህይወታችንን سنመለከት ውድ ወገኖቼ ሁላችሁም ይሄ ነገር እንግዲህ ጥያቄ ያመጣባችሁ እኔ ደካማ ነኝ አቤቴን ሁሉ አርግ ያለው መቼ ነው እንዲሞነው ሁላችሁ ራሳችሁን ጠይቃላችሁ listen guys በዚህ ነገር ይሄን ተረርተን ምን ኖረው ኑሮ በልጅነት ህይወት ነው ምን ጀምረው አሁን እንደተወለደ ህፃናት ነው ይሄን ክርስትና ምን ጀምረው እናድጋለን ግን ልንገራችሁ በጸጋው እግዚአብሔር ይሄን ምስጢር እንድንረዳ የምንማርስ ከሆነን ድረስ ለጸጋው ለክርስቶስ ኢየሱስ ለትንሳኤው የሚመቸውን ነገር ለማድረግ መስቀሉን ይያማከለን እስከኖርን ድረስ እግዚአብሔር ይሽከማናል ይረዳቸዋል አይጠላችሁም አይኮንናችሁም ነገር ግን አይኔ እዚህም አንዳንዴ መኖር ፈልጋለሁ እዚህ ክልልም እኖራለሁ እንዴ በሳምንት አንድ ቀን እና እኔ ጓደኞች አሉኝ አለማውያን ጓደኞች አሉኝ ቤተሰቦችም አሉኝ እና ስራዬም ቢዝነሴም እንደዚህ ያለ ባህሪ አለው ስለዚህ አንዳንዴ እንደዚህ ከሰኞ እስከ አርብ ወይም እስከ ቅዳሜ እሁድ ግን በጥሩ ሁኔታ መኖር ፈልጋለሁ ቸርች እንደዚህ ያለ ተዳርም ይፈልጋለ እ እንደዚህ ያለ ተዳርም ይፈልጋለ ፓርታይም ተዳር ያላችሁ እስቲ ፓርታይም ተዳር ያለው አለ ፓርታይም ተዳር የሚባል የለም ከጌታ ከኢየሱስ ክርስቶስ ጋራ ፓርታይም ክርስቲና የለም you have to understand ወገኖቼ ደቀ መዝሙርነት ህይወትን سنማር ፓርታይም ክርስቲና የለም ኢየሱስ ክርስቶስ ጋራ ሙሉ በሙሉ ነው የምንኖረው ግን ሁለመናችንን ሰተን በዚህ ነገር ግን የመረዳቱ በዚህ የመኖሩ ይሄንን ያስተዋሉ ጠብቆ የመኖሩ ነገር ሊጣፋብን ይችላል ግን ጌታ ይሽከማናል ያስተምረናል ይረዳናል ያግዘናል ግን ይሄንን ግን የሚጣላ ነገር ግን ልንኖር ብንል ይቀጣናል አንዳንድ ጊዜ እንዴ የለም እንዴ በጣም ኤክስትሪም ክርስቲና እንዴ ይሄማ የባህታዊ ኑሮ ነው እንዴ እኔ ፓስተር ተስፋ አንዳንድ የሚያስተምረው ነገር በጣም ይኮትቷል ይለጥጣዋል ይሄ በጣም ኤክስትሪም ነው እንዴ እስተዛሬ እግዚአብሔር ተሸክሞ ነው የለም እንዴ ይሁን አለን አይደል ደሞ ስንት ክርስቲያን አለ አይደለም እንዴ እንደፈለገም ይኖር ልንል እንችላለን ግን እግዚአብሔር ብርሃን በርቶላችሁ ልንገራችሁ እናንተ የተማራችሁትን ትምህርት ያልተማሩ ሰዎች እንደሚኖሩት መኖራችሁ እኔ እንደዚህ ያለ ትምህርት አስተምር ልኖር ይቀጣናል እግዚአብሔር እንዳባት ይቀጣናል እንደ ጨካኝ አይደለም ይቀጣናል የምንሄድበትን መንገድ ልክ እንዳልሆነ ያሳየናል ማንም ኃጢያትን አድርጎ ከጌታ ውጪ ሆነ ህይወት ተመችቶት የሚኖር ሰው የለም ኩስኩልኩል እንላለን ያለ ጌታ አሳምራለሁ ህይወቴን ብለን ብልጥ ሆነን የሰራነው ኑሮ ሁሉ ኪሳራ መሆኑን መጨረሻ ላይ አመድ አፋሽ አረገናል በታምኑም ባታምኑ አመድ አፋሽ በሰራችን ቢሆን በኑሯችን ቢሆን ያለ ጌታ የምንኖራቸው ነገሮች የሚያመጡትን ኪሳራ ሁሉ ያሳየናል ግን እግዚአብሔር ማህሪ ነው ምን ያረጋናል የጠፋው ልጅ እንደፈለገ ያነሳናል በኪሳራችን ወደ ንስሐ ይመራናል ስለዚህ ጌታ ይሽከማናል እዚህ ውስጥ ያላችሁ ልትወድቁት ይችላልላችሁ አጥያል ሰሩት ይችላልላችሁ ወደፊት እና ያለን ይሄንን ነገር ግን በጌታ መኖር ነው የምትፈልጉት ከጌታ ጋር እለት እለት የምትነጋገሩ ከሆነ ይረዳችኋል ጌታ ይረዳል ያግዛችኋል ስትወድቁ ያነሳችኋል እግዚአብሔር የተመሰገነ ይሁን ይሄንን ህይወት ትንሽ እንድንመለከተው እንም በዳንና ባልዳነ ሰው መካከል ያለው ልዩነት ምን እንደሆነ እንመልከት ውሳኔው የሚወሰነው እዚህ ጋር ነው ውሳኔው የሚወሰነው በጥምቀት ከክርስቶስ ኢየሱስ ጋር አንድ ለመሆን የተጠመቀን ሁላችን በአዲስ ህይወት ለመኖር ብለን ከሱ ጋር አንድ ለመሆን እንደተጠመቀን አታውቁም ይላል ስለዚህ ጥምቀት የውሳኔ ቦታ ነው ጥምቀቱ ከጌታ ጋር ለመኖር የወሰንበት ልክ እንደ ሰርግ ነው ምናየው ሰዎች ቀለበት ተለዋውጠው ሰርግ እንደሚፈጽሙት ነው የውሳኔ ቦታ ነው ያንን ውሳኔ ከወሰኑ በኋላ ሰዎች ከሰርጉ በኋላ በቃ ዛሬ ሰርጉን ጨርሰናል ግን አንድ ሳምንት ቤተሰቦቼ ጋር ቆይቼ መጣለሁ ብትለው ሚስቱ ምን ትላታለህ እንደዚህ ከሰርጋችሁ በኋላ እንዴ ትቀልጃለሽ ነው ሚላት እንደዚህ ቢላት በፍጹም እሺ ልትሉ አትችልም አይደለም እንዴ ማናችንም ማንቀበለው ነገር ነው ሰርጉ ተፈጸመ ማለት ከዛ በኋላ አለቀ ማለት ነው እኛ ዶሮ ማዘጋጃ ቤት ሰው ይፈርሙ ሲሄዱ ከዚህ ሰዓት በኋላ አለቀ የናንተን ጉዳይ ህግ ካልፈታው ባልና ሚስት አይደለንም ብትሉ እንኳን እቺን ከፈረሙ በኋላ ልክ ሲወጡ በቃ ህግ ካልፈታው ተጣበቃችሁ ተያዛችሁ ማለት ነው እንላችኋለን እኛ ደግሞ ከጌታ ጋራ ከመስቀሉ ጋራ ምንወሰነው ውሳኔ ደግሞ የከበረ ነው እጅግ የከበረ ነው እግዚአብሔር ይመስገን ስለዚህ በዳነ ሰውና ባልዳነ ሰው መካከለ ያለው ልዩነት ምንድነው የሚለውን ስናይ አያችሁት የዳነ ሰው እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ይላል አማኝ በውስጡ ምን አለ የእግዚአብሔር መንፈስ በውስጡ አለ አያችሁት መንፈስ ቅዱስ በውስጡ አለ በውስጣችን የእግዚአብሔር መንፈስ አለ የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም የክርስቶስ መንፈስ የሌለው ከሆነ ግን ያው የርሱ ወገን አይደለም ክርስቶስ በአካሉ አይደለም እኛ ጋር የሚሆነው እንደ ተጓዳኝ እንደ ጓደኛ አይደለም ዙሪያችን የሚሆነው በውስጣችን ነው የሚሆነው ይሄንን ክርስቲያኖች በጣም አድርገን ልናውቅ ይገባል በውስጣችን ነው ጌታ ኢየሱስ የሚኖረው እግዚአብሔር የተመሰገነ ይሁን ስለዚህ የክርስቶስ ኢየሱስ ያልሆነ ሰው ምን አይነት ሰው ነው ብለን ብንል የሞተ መንፈስ ነው ያለው ውስጡ ባዶ ነው የእግዚአብሔር መንፈስ የለውም በዛ ሰው መንፈስ ውስጥ የጨለማ ኃይል ነው የሚሰራው ይሲ መንፈስ አለው ሰውየው ዳግመኛ ግን አልተወለደም መንፈሱ ምንድን ነው ያለው የጨለማ መናፍስት ኢንፍሉዌንስ ያረጉታል ይሲ አንዳንድ ጊዜ አጋንንትም ያደሩበትም ሰው ሊሆን ይችላል በቀደም እንዳልኳችሁ በልቡ ዙፋን ላይ ድሮ ልጆች ይያልን ስንማር መስቀል ያለው አለ ምን ያለበት አለ ሰውየው ራሱ ጉብ ብሎ የነገሰበት ቦታ አለ ይሄ ኢየሱስ ክርስቶስ ባለ ይሄ የሌለው ሰው ነው የሚታየው ማለት ነው የዚህን ሰው ህይወት የሚገዛው ምኑ ነው የዚህን ሰው ህይወት የሚገዛው ምኑ እንደሆነ ታቃላችሁ ስጋው ነው የሚገዛው የሚያየው በቃ የስጋው ተገዢ ነው ባሪያ ነው እንዳየ እንደሰማ እንዳሰበ እንደ ስጋው ፍላጎት ነው የሚኖረው መንፈሱ በህይወቱ ላይ ስልጣን የለው አንዳንድ ሰዎች አሉ መንፈሳቸውን የሚጠቀሙ ዓለማውያን የሆኑ ሰዎች ያልዳኑ እነዚህ ያሉ አይነት ሰዎች የሰይጣን ባሪያዎች ይሆናሉ ሚዲየም ይሆናሉ መናፍስትን የሚገናኙ ይሆናሉ ለጥንቆላ ስራ ሰይጣናዊ ለሆነ ግንኙነት ይጠቀማሉ መንፈሳቸው የሾረ የሰላ መንፈስ ያላቸው አሉ እና ይሁን እንጂ እነሱም የሰጋቸው ባሪያዎች ናቸው ሰይጣን ነው ኢንፍሉዌንስ የሚያረጋቸው የጨለማ ኃይል ነው ይሲ አማኝ በክርስቶስ የሚኖረው ውስጣዊ ህይወቱ ምን አይነት እንደሚሆን سنመለከት ይሄ ስዕላዊ ሁኔታ ያሳያቸዋል መንፈስ ቅዱስ በአማኙ ውስጥ አለ ይሲ መንፈስ ቅዱስ በአማኙ ውስጥ አለ እግዚአብሔር ይመስገን መቼም ይሄንን ነገር እንደው በእግዚአብሔር ስም የለመንኩ ነው ምነግራችሁ ስለ መንፈስ ቅዱስ የፈለገ የምታቆት ነገር ቢኖር በትክክል አወቀን ምንባለው አሁን አጠገባችሁ ያሉትን ሰዎች ቤታችሁ አብሯችሁ የሚኖሩትን ሰዎች ሚስታችንን ልጆቻችንን ቤተሰባችንን እንደምናውቅ አብረውን እንዳሉ አብረውን ካሉ እንደምናውቅ ከኛ ጋራ መንፈስ ቅዱስ እንዳለ ማወቅ አለብን ይሄንን ዕውቀት በትምህርት እኔ አሁን ስላልኩት ታውቃላችሁ ብላችሁ ሁላችሁም እጃችሁን ታወጣላችሁ አለ አሜን ትላላችሁ ይሄንን ማወቅ ማለት ምን ማለት መሰላችሁ ማወቅ ማለት በጣም የተለየ ነገር ነው እኔ አንድ ጊዜ እግዚአብሔር ሲናገረኝ በመጽሐፍ ቅዱስ በፍጹም ልብ በእግዚአብሔር ታመን በራስህ ማስተዋል አትደገፍ በመንገድህ ሁሉ እርሱን እወቅ አለኝ የእግዚአብሔር ቃል ነው ምሳሌ ላይ ያለ በመንገድህ ሁሉ በምን ሁሉ እወቅ ከሌ እናንተ ቤት ነው ቢባል እንደምናውቅ አይደለም በመንገድ ሁሉ እርሱን ወቅ ማለት ምን ማለት ነው ከቸርች ወደ ከቤታችን ወደ ቸርች ወይ እንደዚህ ካንድ ቦታ ወደ አንድ ቦታ እንደምንሄድ ያለው ዕቀት አይደለም በመንገድ ሁሉ ማለት ምን ማለት ነው በማንኛውም ሰው ሆነ በመትኖሮ ኑሮ ሁሉ እርሱን ምን አርግ እርሱም ጎዳናህን ያቀናልሃል እግዚአብሔርን ማወቅ የምናደርገውን ያከናውናል። ለምን? እግዚአብሔር እንደዚሁ ዝም ብሎ ከኛ ጋር መሆኑ ሲታወቅ ለምሳሌ ቤታችሁ ከሰው ጋር ስትኖሩ ያ ሰው ምንም እናንተን ሳረጋችሁ ከናንተ ጋር መኖሩን ልታውቁ ትችላላችሁ። ግን እግዚአብሔር ግን መኖሩ ግን ሲታወቅ ስራ ይሰራል። እግዚአብሔር በመኖሩ ብቻ ስራ ይሰራል። እግዚአብሔር ለሰው ለሚፈራው መፍራት ሁሉ መልስ የሚሰጠው በመጽሐፍ ቅዱስ ምንድነው? እኔ ካንተ ጋር ነኝ ነው የሚለው። አለ ማለት እግዚአብሔር ማወቅ ዝም ብሎ ዕውቀት እንዳይመስላችሁ አቃለው እንዳትሉ በቀላሉ እግዚአብሔር ማወቅ ለማየት ተከብዳላችሁ። ኢትስ ሄቪ ነገር ነው እግዚአብሔር ማወቅ። የፈለገ ሰራዊት ጠመንጃ የተሰበሰበ ቢኖር እግዚአብሔር መገኘት ብታውቁ አትፈሩ። እግዚአብሔር ማወቅ በጣም የተለየ ነገር ነው። ሰው እንኳን እኔ ልጆቼ ቤት እንዳለው ካወቁ ምንም አይፈሩ። እኔ ቤዝመንት ሊሆን ይችላል፣ ቢሮ ስሰራ ነው ሊኖር ይችላል፣ ነሱ ሶስተኛ ፎቅ ሊሆኑ ይችላሉ፣ ምንም አይፈሩ። እኔ እንኳን መኖር የማውቃቸው እግዚአብሔር መኖሩ ማወቅ ማለት ወገኖቼ እግዚአብሔር ሆይ በህይወታችሁ የእግዚአብሔር ሰው ሆኖ ለመኖር የሚያስፈልገን ነገር ይሄንን ነው፣ ሌላ ነገር አይደለም። እግዚአብሔር ማወቅ የክብር ልብስ ነው። ትልቅ ጸጋ ነው። ስለዚህ በመንገዱ ሁሉ እርሱን ወቅ እና በውስጣችን የእግዚአብሔር መንፈስ መኖሩን ማወቅ አለብን። ይሄንን እንዴት እንደማስረዳ መቼም እውነቴን ነው የምነግራችሁ። እግዚአብሔር በዚህ ጉዳይ ላይ የተለወጠ የመረዳት ልቦና ይስጠን። በዮሐንስ ወንጌል ምዕራፍ 14 ላይ ጌታችን ኢየሱስ ክርስቶስ እንደዚህ ሲል ለደቀ መዛሙርቱ ይናገራል። እግዚአብሔር ስም የተባረከ ይሁን። ብትወዱኝ ትእዛዜን ጠብቁ ይላል። እኔም አብን እለምናለሁ። ከዛ ምን ይላል? ለዘላለም ከናንተ ጋር እንዲኖር ምን ይሰጣችኋል? ሌላ አጽናኝ ይሰጣችኋል። ከዛ ቀጥሎ እርሱም ዓለም ምንም አረገው የማያየው ምንም አረጋው የማያውቀው ዓለም ምንም አረጋው የማያየው የማያውቀው እንደሆነ ይናገራል። እናንተስ ይላል ቀጥሎ ምን ይላል? በውስጣችሁ ስለሚኖር እግዚአብሔር ስም የተባረከ ይሁን። በውስጣችሁ ስለሚኖር እናንተ ግን ምን ታረጋላችሁ? ስንቶቻችሁ ውስጣችሁ መንፈስ ቅዱስ እንዳለ ታውቃላችሁ? በዶክትሪን ማወቃችሁን እጃችሁ እንዳታወጡ። How many of you know መንፈስ ቅዱስ ውስጣችሁ እንዳለ? You will never act the way you act. You will never talk the way you talk. If you know that. አስተማሪ ክፍል ውስጥ እንዳለ ያወቀ ተማሪ እንዴት ነው behave የሚያደርገው? አይደል? አባት እንዳለ ያወቀ ተማሪ ልጆች እንዴት ነው behave የሚያደርጉት? መንፈስ ቅዱስ እንዳለ ታወቀን እንደመሰለን አንናገርም። ሁሉን አዋቂ ያለ እንደፈለገን አንለፈልፍም፣ እንደፈለገን አንሆንም። ልንገራችሁ፣ መለወጥ ትፈልጋላችሁ? እስከዛሬ ከኖራችሁት ሁሉ የከበረ ነገር በቤተክርስቲያን እንዲሆን ትፈልጋላችሁ? እግዚአብሔር ይሄን ይስጣን። ይሄን እውቀት ስጠኝ ብላችሁ ለምኑት። The day your awareness, your consciousness, the way the day ይሄን ነገር የምትረዱበት ጊዜ ታሪካችሁ የሚለወጥበት ጊዜ ነው። ሰው ብቻ አትሆኑ። ሰው ወይ ሳይዋችሁ ብቻችሁን ናችሁ። እንደ ሰው ለማል ሰዎች ሊያወጩ ይችላሉ። ነገር ግን እናንተ ግን በአለም ካለው ሁሉ የሚበልጠው ጥበበኛ የሆነው ሰባት አይኖች አሉት ሁሉን የሚያቀው ጌታ እናንተ ውስጥ እንዳለ ታያላችሁ። How do you live ከእንደዚህ ያለ አዋቂ ጋር? ለምን ያህል ጊዜ ነው የሚሰጣችሁ አለ? ለምን ያህል ጊዜ እንዲኖር? ሃሌሉያ። ለዘላለም እንዲኖር ሰኞ አለ? ምግብ ስሰሪ አለ? ላውንድሪ ስታረግ ያለ? ሾፕ ስናረጋለ? ኢሜል ስናረጋለ? ነው ቸርች ስንመጣስ በጸሎት መንፈስ ነው ብቻ ነው ያለው? ሁሉ ያለ። ስለዚህ መንፈሳዊ ነገራችን በጌታ መኖር ትምህርት አይደለም። ይሄንን በውስጣችን ያደረውን የእግዚአብሔር መንፈስ ልብ ብለን ከርሱ ጋራ በውቅና እሱን በማወቅ መኖር ስንጀምር ነው ያን ጊዜ ነው ነገር የሚለወጠው። እግዚአብሔር ይመስገን። ያን ጊዜ ከሰዎች ጋራ ያለን ነገር ሰዎች ስለኛ ያላቸው ነገር በጣም ማተራረግም በጣም የሚከብድብን ነገር ሁሉን አዋቂ ሆኖ ሁሉን ቻይ ሆኖ ፍጹሙ የእግዚአብሔር መንፈስ አምላክ መለኮት የሆነው የእግዚአብሔር መንፈስ እኛ ጋር መኖር ነው ዋናው ነገር። ሰዎች እኛ መተዋቸው ኢግኖር ማረጋቸው ቫልዩ አለማስጠታቸው ማተራረግም እሱ እኛ ጋር መኖሩን ካወቀን ምን ትፈልጋለህ? It just doesn't matter. እናንተ ጋር ያለው ሱን ካለ ሽታችሁ ይቀየራል፣ ጠረናችሁ ይቀየራል፣ ቫልዩአችሁ ይቀየራል፣ ትፈልጋላችሁ፣ ትወደዳላችሁ። በመልካችን አይደለም፣ በቁመናችን አይደለም፣ በምንም ነገራችን አይደለም። ድራማ መስሮ ሰርቶ ፈልጉኝ፣ አክብሩኝ፣ ወደዱኝ ይቀራል። የኛ ልብ በሱንም የሚያዘው ለምን ሚስጥር ተመልከቱ ያልኳችሁን በእኔ ኑሩ ነው እሱ ያለው። በእኔ ኑሩ ነው እኔም በእናንተ ያለው እሱ ነው። እኛ ጋር የሚሆነው የሱ ኃላፊነት ነው። የኛ ጉዳይ ግን እሱ ላይ መሆን ነው። የኔ ጉዳይ በሱ ላይ በሱ መያዜ ነው። በእኔ የሚሆነው ነገር የሱ ጉዳይ ነው። እግዚአብሔር ይመስገን። የኔ ጉዳይ በሱ ከተያዝኩኝ የሱ ደግሞ በእኔ ያለውን ማድረግ ነው። እግዚአብሔር ይመስገን። አያችሁት ይህን ነገር? ስለዚህ አማኝ በውስጡ የእግዚአብሔር መንፈስ አለ። ይህንን ማወቅ ትልቅ ነገር ነው እና ይህንን ሁል ጊዜ ስትጸልዩ መለማመድ አለባችሁ። አምልኮ ስናመልክ አንድን ፕሮግራም የሚያሳምረው ያለንበት ቦታና ስፍራ ሁኔታው አይደለም። እኔ እውነቴን ነው የምነግራችሁ። ትላንት ሆኖ ወገኖች ቤት አብረን ተወሰኑ ሰዎች ተጋብዘን ሄደንዛ አብረን ፌሎሺፕ ስናረግ ነበር እና እዛ ሆነን አምልኮ እናምልክ ተባለ እና የእግዚአብሔር መገኘት የጌታን የመንፈስ ቅዱስን ፕሬዘንስ አስብ ምን ልበላችሁ እኔ ባንድ ጊዜ ፋናቲክ ሆንኩ ለሰው እስኪ መስል ድረስ ነው። ምን ልበላችሁ በውስጤ የሚካሄደው ነገር እንዴት ላስተናግደው? ልዩ ነገር ነበር የሚሰማኝ። ልብ ስትሉት ምላሽ ይሰጣል። ልብ ያላላችሁ ሰው አናገራችሁ። አንዳንድ ሰው አለ ዝም ብሎ የሚያወራ እና ልብ ያላችሁት ሰው ምላሽ ይሰጣችኋል። መንፈስ ቅዱስ ልብ ስትሉት ስታውቁት ዝም አይልም። እኔን ያየሽ ነው ብሎ ዝም አይልም። በጸጋ በህይወት በክብር የተሞላ ነው። እግዚአብሔር ይመስገን። ወደ ጉዑዙ ፀሐይ ፊታቸውን ያዞሩ ፕላኔቶች እንኳን ብርሃን ሳይኖራቸው ብርሃን እንዳላቸው ነው። ለነ ጨረቃ እንኳን ድንጋይና አፈር የሆኑት ያበራሉ። እንደ መስታወት ያረገቻቸው ፀሐይ ነች እንጂ ጨረቃ ብርሃን የላት። ፊታቸውን ወደ እሷ ስላዞሩ ነው። ፊታቸውን ገጽታቸውን አካላቸውን ወደ እሷ ስላዞሩ ነው ያበሩት። እኛም ደግሞ ልባችን ወደ ጌታ ሲሆን ውድ ወገኖቼ አገልግሎት ደቀ መዝሙር ሆኖ መኖር ከአገልግሎትም ከማንኛውም ነገር ሁሉ ይልቅ በእኔ ኑሩ የሚለው ምንም መተካ የለውም። ስለዚህ በአማኝ ውስጥ የእግዚአብሔር መንፈስ የክርስቶስ መንፈስ ቅድም ከላይ እንዳየነው የክርስቶስ መንፈስ በእናንተ ውስጥ ቢሆን ብለን ያል ነው አይደለም? እግዚአብሔር ይመስገን። ይሲ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ስለዚህ በእኛ ውስጥ የክርስቶስ መንፈስ አለ ማለት አያችሁት? መንፈስ ቅዱስ በውስጣችን አደረ ማለት የክርስቶስ መንፈስ በውስጣችን አለ ማለት ነው። እግዚአብሔር ይመስገን። ስለዚህ ባልዳነው ሰውነታችሁ ውስጥ የሚኖር መንፈሳዊ ህይወት ነው ያለን። መንፈሳዊ ህይወት ይታያችኋል አይደል? መንፈሳዊ የሚለው ባልዳነ ህይወት ስጋ ውስጥ ሰውነት ውስጥ የሚኖር መንፈሳዊ ህይወት ነው ያለን። ሰውነታችን አልዳነም፣ ውጫዊ ነገራችን አልዳነም። እንታመማለን፣ ደክማለን፣ እናረጃለን፣ ሰውነታችን ይለወጣል። የውስጡ ግን ሰውነታችን ግን እለት እለት ምን የሚያደርግ ነው? የሚታደስ ነው። ለምን? በትንሳኤ ኃይል የሚሰራ ነው። የውስጡ ይታደሳል። እግዚአብሔር ይመስገን። ስለዚህ መላ ሁለንተናው መንፈሳዊ ነው የሚባለው ሰው መቼ ነው ቢባል ከመንፈሱ ውስጥ ከሚወጣው ጸጋ የተነሳ አስተሳሰቡም ስሜቱም አመለካከቱም ውሳኔውም ሲገራና ያ በአካላዊ ህይወቱ እየተገለጠ ሲኖር ነው መንፈሳዊ የሚባለው ሰው። እሺ፣ መንፈሳዊ የሚባል ክርስቲያን በውስጡ ያለው የእግዚአብሔር ጸጋ ሲገለጥ ነው። እንዳያ አይደለም፣ እንዳሰበ አይደለም፣ እንደተመሰለው አይደለም፣ እንደጠረጠረው አይደለም። የእግዚአብሔር መንፈስ ምን ይላል እያለ ነው የሚኖረው። የእግዚአብሔር መንፈስ ምን ይላል እያለ ነው መኖር ያለብን። ጌታ ሆይ ምን ትላለህ? ጌታ ሆይ ምን እንዳደርግ ትወዳለህ? መንፈስ ቅዱስ አብሮን ያለው ዝም ብሎ ማደሪያ እንዳጣ ሰው እንዳልቤርጎ አይደለም ያለው። ስራ ሊሰራ ነው ያለው። ሊያስተምረን፣ ሊመራን፣ ወደ እውነት ሁሉ ሊመራን፣ ኃይል ሊሰጠን፣ ህይወት ሊሆንልን ስለሆነ መንፈስ ቅዱስ ከውስጣችን ሆኖ የሚሰጠንን ነገሮች እየተቀበልን ነው የምንኖረው። እግዚአብሔር ይመስገን። ስለዚህ መንፈሳዊ ህይወት ይሄንን ነው የሚመስለው። አያችሁት? ዳግመኛ ልደት በሰው ህይወት የሚያመጣው ለውጥ የት ነው የሚካሄደው? በሰው መንፈስ ላይ ነው ለውጡ የሚካሄደው። ነዚህን ጥቅሶች ተመልከቷቸው። ዮሐንስ ወንጌል 3:6 ላይ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን ምንድን ነው? መንፈስ ነው ይላል። ዳግመኛ ልደት ሰው በሰው መንፈስ ላይ ነው የሚካሄደው፣ መንፈስ ነው ይላል። የሰውየው የህይወቱ ህልውናው ያለው መንፈሱ ላይ ነው ያለው፣ መንፈሳዊ ህይወቱ ያለው። ኤፌሶን ላይ ምን ይላል? በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላል። የውስጥ ሰውነት ይላል በሰው መንፈስ ላይ ስለሆነ። ስለዚህ መንፈሳዊ ህይወታችሁ ያለው ውጭ አይደለም፣ ሰውነታችን ላይ አይደለም፣ አይምሯችን ላይ አይደለም፣ ምናችን ላይ ነው ያለው? የውስጥ ሰውነታችን ላይ ነው። ሰውነት የሚለው ቃል ብትመለከቱት የውስጥ ሰውነት የሚለው ኢን አወር ኢነር ማን፣ ኢነር ማን ማለት ነው። ኢነርማን ማለት ምን ማለት እንደሆነ ታውቃላችሁ ወገኖቹ? በውስጥ ሰዋችሁ ማለት ነው። where is the real person? ብዙ ሰዎች ክርስቲያኖች በቃ ራሳቸውን እንደ ሰው ልማድ በሚያውበት ነገር ነው ክርስትና መኖር የሚፈልጉት። please የማንም የሰው ጥበብ፣ የሰው አዋቂነት፣ የሰው ችሎታ፣ የሰው ምን ለእግዚአብሔር ቤት ፋይዳ የለውም። ሰልችቶን አይደል የመጣ ነው ወደ ጌታ? የጌታ ነገር የውስጥ ሰውነታችን፣ በውስጥ ሰውነታችሁ፣ በመንፈሱ በውስጥ ሰውነታችሁ በሉስቲ
አያችሁ መንፈሱና የውስጥ ሰውነታችን ነው የሚገናኘው። እግዚአብሔር የሚገናኘን መገናኛው ቦታ የመረካከቢያው ቦታ ኃይል ጸጋ ጉልበት ያለው መንፈሱ ሲሰራ የውስጥ ሰውነታችን ላይ ነው። አያችሁት? የጌታ መንፈሱ ሲሰራ በውስጥ ሰውነታችን ላይ ነው የሚሰራው። በውስጥ ሰዋችን ላይ ነው የሚሰራው። የውስጥ ሰዋችን መንፈሳችን ነው። እዛ ላይ ነው የሚሰራው። ክብር ለእግዚአብሔር ይሁን። እዛ ቦታ ነው ኃይል የሚኖረው። ክርስቲያን ደከመ በረታ የሚባለው በምግብና በጡንቻ በምን አይደለም፣ በውስጥ ሰውነቱ ነው። መንፈሱ የደከመ ሰውና ሰውነቱ የደከመ ሰው አንድ አይደለም። እግዚአብሔር ይመስገን። አያችሁት? በውስጥ ሰውነታችን ኃይል የሚሰጠን መንፈሳችን ላይ ነው። በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ፣ በትንሣኤው ኃይል ልክ ይምጣላችሁ ነው የሚለው። እውነተኛ ኃይል ያለው ውስጣችን ነው የሚካሄደው። እግዚአብሔር የተመሰገነ ይሁን። መቼም ይሄ እንድትል እንድንለማመድ እግዚአብሔር ይርዳን። ይሄ ትልቅ ትልቅ ነገር ነው መነግራችሁ። ይሲ የእናንተ ስርና መሰረት በፍቅር ይጸና ዘንድ እግዚአብሔር መንፈሳችንን ውስጣችንን ካላበረታ መንፈሳዊ ነገራችን ብርቱ ሊሆን አይችልም። በአካላዊ ኃይላችን በውጫዊ ነገራችን ክርስትናችን አይለካም። ውስጣችን ነው ኃይል የሚሰጠን በውስጥ ሰውነታችን። ሮሜ 8:10 ላይ ተመልከቱት። ክርስቶስ በእናንተ ብሎ ምን ይላል? ራሳችሁ ላይ ትከሻችሁ ላይ ነው የሚለው? ምናችሁ ውስጥ ነው የሚለው? ውስጣችሁ ቢሆን። ዋው! ስንት ጊዜ ይህንን ልብ ብላችኋል ወገኖች? የጌታ መንፈስ የጌታ መገኘት ውስጣችን። ስለዚህ አይናችን የሚያመጣውን ነገር አይደለም በጣም እናተኩረው፣ በመንፈሳዊ ነገር ውስጣችን ነው ነገር የሚካሄደው። ውስጣችን ነው የሚካሄደው። ከሰዎች ጋር ስትገናኙ፣ ስትጫወቱ፣ ስታወሩ ሰው ያንን ሰው በፈለጋ አይናቸው አብጠርጥሮ ቢያየው ልታውቁት አትችሉም። በውስጥ ሰውነታችን ውስጥ በሚካሄድ ነው የምንተያየው። በውስጥ ሰውነታችን ውስጥ በሚካሄድ ነው። እቺ አይናችን ምን ታያለች? ምንድን ነው የምታየው? የመስታወት ያህል እንኳን አታይም። አጣጥርት አይደለም እንዴ? አያችሁት? እግዚአብሔር በእኔና በእናንተ ህይወት ውስጥ ያለውን ነገር የሚሰራበትን ቦታ ማወቅ አለ። በውስጥ ሰውነታችሁ ክርስቶስ በእናንተ ውስጥ ቢሆን፣ ሰውነታችሁ በኃጢአት ምክንያት ውጫዊ ሰውነታችን ሊሞት ሊታመም ሊደክም የሚችል ነው። መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ብዙ ክርስቲያኖች ይህንን ዛሬ የማያምኑበት ጊዜ አለ። ቴዎሎጂ ስኩል ውስጥ እንደዚህ ያለ ትምህርት የሚሰጡም የሉ። ለምን? ሁሉ ነገር የአይምሮ ነው፣ ምርምር ነው እና ስኬለተን የሆነ ስጋ የሌለው ትምህርት ነው ዛሬ ያለው ቤተ ክርስቲያን። ኃይል ያለው በውስጥ ሰውነታችን ነው። ጥንካሬ ያለው በውስጥ ሰውነታችን ነው። እና አገልጋዮች እየደከሙ ነው። ትምህርት ቤት ይገባሉ፣ ተምረው ይወጣሉ፣ ውስጣቸው የለም። እውነቴን ነው በነገራችሁ። እና አንድ ልጅ ግራጁዌት አድርጎ ምንም የሚሰራው ነገር ጠፋው አንድ ጊዜ ዛሬ ስንት ዓመት እና ምንድን ነው የምታገለግልበት ቦታ አጣሁ አልኩት። ክሉለስ ሆኗል፣ ባዶ ነው የሆነው፣ ኃይል የለው። ትምህርቱን ተምሯል፣ ማስተር ኦፍ ዲቪኒቲ ትልቅ ትምህርት፣ ባዶ ባዶ። ኢየሱስ ክርስቶስ እንደ ቅርንጫፍ እንዴት እንደሚያኖር ነገርኩት። ጸጋ የሚመጣው ከትምህርቱ እንዳልሆነ፣ ከጌታ ጋር መኖርን መተካት እንደማይችል ነገርኩት። በእውነት የእስራኤል አምላክ ልዑል እግዚአብሔር ተስፋዬ፣ ፕሊዝ ዊር ጎይንግ ቱ ዌልካም ኒው ስቱደንትስ እና ሪትሪት ፕሮግራም ላይ ቃል ይህንን አካፍል ሪትሪት ፕሮግራማችን ላይ ብሎ ለመነኝ። ዚስ ኢዝ ዋት ዊ ሚስድ አለ። በጌታ መኖር የለም። ኃይል የሚገኘው ውስጥ ሰውነታችን ላይ ነው። መንፈሳችን የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከምናችን ጋር ከመንፈሳችን ጋር እነዚህን ቃላቶች እስኪ ልብ ብላችሁ ተመልከቷቸው። ይሲ መንፈሳችን ይላል፣ ውስጡ ሰውነታችን ይላል፣ በውስጡ ሰዋችን ይላል። እነዚህ ሁሉ ቃላቶች ስትመለከቷቸው ምን ያሳስቧቸዋል? there is something mikayed nagar egziaber mi saraw sira hulu ustachin no mikayedo ihenin ustun christian kalawqa lihon aychil እንዴ ነው የምናውቀው? ይሄ ነገር ያለው ኩላሊቴ ጋ ነው፣ ጣፋዬ ጋ ነው፣ ቆሽቴ ጋ ነው፣ ምኔ ጋ ነው፣ እሱ የት ጋ ነው ሴንተሩ ቦታ ውስጥ ይባክን? እንደው ወይ መርምረ ወይ አስተኝተም እንደ ሐኪም እዚህ ጋ ነው በለኝ። አንድ ጊዜ የሆኑ ልጆች በቃ ይህንን እንደው እንድንጠይቀው ብለው ምሳ ጋበዙኝ ፒያሳ። ገንዘብ አቧተው ነው፣ ምንም ስራም የላቸው እና በቃ እንድንጫወት አረጉና እንደው መንፈሳችን የት ጋ እንዳለ ካልነገርከናል እና ከዛ እኮ በልተን ወተን ምናለ ቁጭ ብለን ቢጠይቁኝና ባስ ስቴሽን ጋር እንዴት እንደሚታወቅ ሰነግራቸው ጮሁ። በቃ ምን መንገድ ላይ ምን ልበላችሁ እንዴት እንደ ጮሁ። እኔ ልንገራችሁ አንድ ሚስጥር ልንገራችሁ። አሁን እዚህ ቤት አየር አለ። ያው መቼም በሳይንስ ይህንን ሳምን ፈተና አለፈ ተማሪ የለም አይደል? እና ምን አለ እዚህ ውስጥ አየር ውስጥ ኦክሲጅን አለ፣ ካርቦን ዳይኦክሳይድ አለ። እስቲ እንደው ከልባችሁ እንደው ተመልከቱ፣ እዚህ ጋር ምን አለ? ኦክሲጅን አለ፣ ካርቦን ዳይኦክሳይድ አለ፣ ሃይድሮጅን አለ፣ ናይትሮጅን አለ። ሪሊ አለ? አይታችሁ ታውቃላችሁ? እና እነዚህ ነገሮች አይታዩም። ግን ኦክሲጅን ባይኖርስ አለ አይደል? የቱ ጋር ነው ኦክሲጅን ያለው? ኦክሲጅን ፍለጋ አረ ኦክሲጅን እዚህ ጋር አለ እያለ መሄድ አለ ኦክሲጅን ፍለጋ? በተተኙም ኦክሲጅን አለ። ቤታችሁ ስተኙ ጋቢም ተደራርባችሁ በልርብሱ ውስጥ ገብታችሁ ብተኙም ብትሸፋፈኑም ብትጸልዩ ብታጎነብሱ ቆማችሁ ብትሄድ ኦክሲጅን ፍለግ እያለም ሄድ ሰውን ያቻል አቅም የት ጋ ነው ያለው ኦክሲጅን? ሁሉም ጋ ነው አይደለም ያለው? ሁሉም ጋ ነው ያለው። እዛ ክፍል ውስጥ አረ ኦክሲጅን ያለ እንደ ስ ትንሽ ጀሌድ የሚል ሰው የለም። ሁሉም ቦታ አለ። ለምንድን ነው እንደዚህ የሚሆነው? አየር አንድ ቦታ እዚህ ጋር ነው አይባልም። ለምን እንደማይባል ታውቃላችሁ? ሳይንቲስቶቹ ሲነግሩ ሞለኪውሎቹ በሚያስደንቅ ፍጥነት ይህን ግድግዳው ምኑ ሁሉ ቦምባርድ እያደረጉ እየተንቀሳቀሱ ነው እንጂ ያውና የሚባል ነገር አይደለም። ታሳድዱት አይደለም። ሬስትለስ ናቸው። ቢዚ ሙቭመንት ላይ ስለሆኑ ሞልተውታል። ከዚህ የተነሳ አንድ ትንሽ ኮንቴነር ውስጥ እዚህ ውስጥ ያለ አየር ወስዳችሁ አንድ ክፍል ውስጥ ብትለቁት ወይችማ አለችማ እዚህ ኮርነር ነው የምትሆነው የምትሉት አንድ ጊዜ ተረማመሳል ክፍል ውስጥ። የአየር ባህሪ የሚገርም ነው። በሳይንስ እንኳን ስንማረው የሰው መንፈስ እግዚአብሔር የሰው ሰጠው በውስጡ ነው ያስቀመጠው። በውስጡ ነው ያስቀመጠው። መንፈስ በውስጡ አለ ሰው። ይሄ መንፈሱን ሰው ተጠቅሞበት ስለማያቅ ከእግዚአብሔር ስለተለየን ከእግዚአብሔር መገናኛ ሆኖ ተሰጥቶን የነበረው መንፈሳችንን ስላልተጠቀምንበት ይሲ የሞተ መንፈስ ነው። ምንም ግንኙነት አርገንበት አናቅም ከእግዚአብሔር ጋር። በድን ነው ሰርታችሁ ማታቆበት ጡንቻ የፈዘዘ የደከመ እንደሚመጣ መንፈሳችን በድን ነው። ቢዚ የነበር ነው ከተወለድንበት ጊዜ ጀምሮ የምናየው የምንሰማው የምናስበው የሥጋችን ስሜት ብቻ ነው። አካላዊ ነገራችን ነው። እግዚአብሔር ግን እኛን ሲፈጥረን ከጉዑዙ ዓለም ጋራ በአካላዊ ነገር እንድንገናኝ፣ ከመንፈሳዊው ዓለም በመንፈሳችን እንድንገናኝ፣ ራሳችንንም በነፍሳችን እንድናቅ አድርጎ ነው የፈጠረን። ስለዚህ ይሄ ነገር ጎሎን ነው የኖር ነው እና ከእግዚአብሔር ጋር ያለን ግንኙነት ምንም የለም፣ የጠፋ ነው። ከዓለም ጋር ብቻ ነው የነበር ነው። ራሳችን ብቻ ነው የምናውቀው። መንፈሳችን ተጠቅመን አናውቅም። አሁን ዳግመኛ ስንወለድ መንፈሳችን ምን ሆኗል? መንፈሳችሁ ግን ቅድም ያየነው ጥቅስ ሕያው ሆኗል በጽድቅ ምክንያት ይላል። በምን ምክንያት? በጽድቅ ምክንያት ሕያው ሆኗል መንፈሳችን። ክብር ለእግዚአብሔር ይሁን። ሕያው የሆነው ይሄ መንፈሳችን በጽድቅ ምክንያት ሕያው የሆነው ይሄ መንፈሳችን ምን እያደረገ ነው? ልጅን የልጅ መንፈስ ነው። ገና አላደገም፣ ዴቨሎፕ አላረገም፣ ኤክሰርሳይዝ ማድረግ አልጀመርንም ብዙዎቻችን። አንፎርቹኔትሊ ብዙ ክርስቲያኖች ከዳግም ከተወለዱ ጀምሮ ጭንቅላታቸው ነው የሚያድገው በኢንፎርሜሽን እንጂ መንፈሳቸው አያድግም። አያችሁት? ጭንቅላታቸውን እንጂ የሚያድገው መንፈሳቸው አያድግም። መንፈሱ ያላደገ ክርስቲያን ስፒሪቹዋሊ ማቹር ሊባል አይችልም። Please, I've been telling you this. ማንም ሰው በመንፈሳዊ ህይወቱ የሚመዘነው በእግዚአብሔር ቤት በኖሮ እድሜ አይደለም። የክሮኖሎጂ እድሜ መንፈሳዊ ሚዛን አይደለም። አንዳንድ ሰዎች በአንድ አመት ጊዜ ውስጥ በጣም ዳይናሚክ የሆነ ስፒሪቹዋል ላይፍ መኖር ሲችሉ፣ አንዳንድ ሰዎች 20 ቤት አመትም 30ም በእግዚአብሔር ቤት ኖሮ ምንም እንዳሉ ያሉ ሰዎች አሉ። ፕሮሰስድ ያልሆኑ። ስለዚህ መንፈሳዊ ህይወታችን የሚመዘነው በመንፈሳችን በመንኖረው የህይወት ልክ ነው። መንፈሳዊ የሚባለው ሰው በመንፈሱ የሚኖር ሰው፣ በመንፈሱ ውስጥ ባለው ጸጋ የሚኖር ሰው። ግልጽ ነው? ግልጽ ነው? ግልጽ ነው? እግዚአብሔር ይመስገን። ስለዚህ እነዚህ ነገሮች መመልከት አለብን። እና መንፈሳችን መንፈሳዊ ነው ምንባለው መንፈሳዊ ነው ምንባለው ይሄ ከሆነ ልብ በሉ፣ ሙሉ ጤናማ የሆነ መንፈሳዊ ህይወት ያለው ሰው በመንፈሱ ውስጥ ባለው ጸጋ እንዴት እንደሚኖር አንድ ምሳሌ ላሳያችሁ። ባለፈው ይሄንን ነገር ላሳያለሁ ነው የተመለከት ነው። እግዚአብሔር ይመስገን። አማኝ በጌታ የሚኖር ኖሩ ነው እንዴት እንደሚኖር ይሄንን ጥቅስ አንድ አድርገን ውሰድ። ሐዋርያው ጳውሎስ ከክርስቶስ ጋር ምን አረጋለው ይላል? እኔም አሁን ያሆኜ ቀድም ስንማር እንዳያችሁት በትንሣኤ ህይወት ውስጥ ካለው ከዚህ ጌታ ጋር አዲስ ህይወት ከሚያኖረን ጌታ ጋር ከዚህ ከአሮጌው ህይወት ምን ወጣው በምንድን ነው ብያለሁ? በጥምቀት ከዱሮው ህይወት ተሰናብተን ነው እንመጣው። ጥምቀት ፍርሃት አይደለም። ውሃው ውስጥ በስብሰንም ብንሞት ህይወት ለውጣ አመጣ። የምንወስደው የእምነት እርምጃ ነው። ስለዚህ አንድ ሰው ከክርስቶስ ጋር ተሰቅያለሁ ሲል ጳውሎስ ቀድም ያልነውን ነገር ነው የሚያጸናለን። የክርስትና ህይወት አኗኗሩን ጳውሎስ ሲናገር ከመስቀል ነው የሚጀምረው። መስቀሉ ለክርስቶስ ያልሆነ ነገር የሚያስወግደውን ስራ ሳይሰራ አዲስ ህይወት የሚባል እንደሌለ ገብቶታል። ከክርስቶስ ጋር ምን አርጋለሁ? ተሰቅያለሁ፣ ሥርዓት ፈጸምኩ አይደል? ጳውሎስ በዚያን ጊዜ ደቀ መዝሙር አልነበረም ጌታ ሲሞት። ነገር ግን ያንን የጌታን መስቀል ሞቱን የራሱ ሞት አድርጎ ወስዶታል። ተሰቅያለሁ። አሁን እኔም አሁን ይሄ ሆኜ ምን አላረግም? ወገኖቼ ጳውሎስ ይሄንን ተሰቅያለሁ የሚለውን የወሰደበትን አወሳሰድ የቱን ያህል ሲሪየስ እንደሆነ ምናየው በሁለተኛው አረፍተ ነገር ነው። እኔም አሁን ያ ሆኜ አልኖርም። ከጌታ ጋር ሞች ያለው መስቀል መፈክር ልፍለፋ አይደለም፣ ተግባራዊ እንደሆነ ተመልከቱ። እኔም አሁን ያው ሆኜ አልኖርም። ማን ይኖራል አንተ ውስጥ ብትሉት ማን ይኖራል ይላል? ክርስቶስ ግን በእኔ ይኖራል ይላል። ክብር ለእግዚአብሔር ይሁን። አሁንም በስጋ የምኖርበት ኑሮ፣ በዚህ ስጋ የምኖረው ኑሮ በወደደኝና ስለኔ ራሱን በሰጠው በማ ላይ ነው? በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው ይላል። አያችሁት? ስለዚህ ሐዋርያው ከክርስቶስ ጋር ተሰቅያለሁ ይላል። ከዚህ መረዳት የተነሳ እኔ አሁን ያሆኛ አልኖርም ይላል። በእኔ የሚኖረው ክርስቶስ ነው ይላል። ይህ ተሰቅያለሁ እያለ በዚህ ስጋ በክርስትናን እንዴት እንደሚኖር ሲገልጥ በዚህ በስጋው በድን ሆኖ እንደማይኖር ይናገራል። በዚህ በስጋዬ የምኖረው በስጋ የምኖርበት ኑሮ ይላል። በስጋ በምኖርበት ኑሮ ይሄን ስጋውን የሚኖረው ኑሮ እንዳለ ይናገራል። የስጋው ኑሮ ያለፈ ሳይሆን አሁን እየኖረ እንዳለ ይናገራል። በዚህ ስጋ የምኖረው ኑሮ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው። ስለዚህ ክርስትናን የሚኖረው ጳውሎስ is very different. የእግዚአብሔር ልጅ እያመንኩ ነው የምኖረው። ለምንድን ነው የሚያምነው? እንዲሁ ዝም ብሎ ኢየሱስ ኢየሱስም ብሎ ስለ ክርስቶስ ታሪክ እያነበነበ አይደለም የሚኖረው። እኔን እንዳልኖር የሚያረገኝ እኔ ልኖረው የማልችለው ኑሮ የሚያኖረኝ ኃይል፣ ህይወት፣ ጸጋ የሚሰጠኝ እምታመንበት ጉልበቴ፣ ኃይሌ መፈክር አይደለም አምኘው ነው ምኖረው። በኔ ክርስቶስ ይኖራል እያለ ነው ሲልም እናየው። ሌላ ተመልከቱ፣
በጣም ለዚህ የሚረዳ ቆላሲስ 1:29 ነው። ይሄንን ጥቅስ you have to really think about this በጣም ሲሪየስ የሆነ ጥቅስ ነው። ለዚህ ነገር ደግሞ በኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልኩ እደክማለሁ። ሐዋርያ ጳውሎስ እደክማለሁ ይላል። እየተጋደልኩ ይላል አይደለም? ማን ነው የሚደክመው? ጳውሎስ። ማን ነው የሚጋደለው? ጳውሎስ። እንዴት ነው የሚጋደለው? ሚስጥሩ ዝም ብሎ በቃ ክርስቲያኖችን አይቶ ጴጥሮስም እንዲካረገኔም ላድርግ እነከሌ ካደረጉኔም ላድርግ አይደለም። የሚመለከተው ነገር አለ። ምንድን ነው የሚመለከተው? የተጋድሎውንና የድካሙን ነገር የሚመዝን መመዘኛ ኮንትሮል አለ። ምንድን ነው ይላል? ምንድን ነው እሱ ያንን የሚያረገው? እዚህ ውስጥ መታወት ጳውሎስ የሚደክመውን ድካም የሚጋደለውን ተጋድሎ የሚለካውና ኮንትሮል የሚያረገው ምንድን ነው? እዛ ላይ ምን ይላል? በእኔ በኃይል ምን የሚያረግ እንደሚሰራ እንዳሰራሩ ኃይል አለ። የማን ኃይል ነው? የጌታ ነው። ይሄ ኃይል ቤት ነው የሚሰራው፣ እኔ ጋ ነው የሚሰራው ይላል። እኔ ጋ የሚሰራ ኃይል አለ። እንደዛ ኃይል እንደ አሰራሩ ነው የምደክመው ይላል። ኦ ሃሌሉያ! ምን ያህል ነው የምጸልየው? እንደ አሰራሩ ነው። ምን ያህል ነው የምሰብከው? እንደ አሰራሩ ነው። ምን ያህል ነው ለሰዎች ማድረግ ያለብኝን በቤተ ክርስቲያን? እንደ አሰራሩ ነው። የት ነው ያሰራር የሚካሄደው? በእኔ ነው የሚሰራው። የት ነው እሱ የሚሰራው? መንፈሱ ውስጥ ነው የሚሰራው። መንፈሱ ውስጥ ያለውን አሰራር እያየ ነው። ሲጸልይ እንደ አሰራሩ ነው። ሲያመልክ እንደ አሰራሩ ነው። የሚያደርጋቸውን ነገሮች ሁሉ እንደ አሰራሩ ነው የሚሆነው። አሰራሩን እየተመለከተ ነው የሚያደርገው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እናንተ እንዴት ነው የምትኖሩት? እንዴት ነው እኛ የምንኖረው? የምናደርገውን፣ የምንደክመውን፣ የምንሆነውን ነገር እንዴት ነው የምንሆነው? ምንድን ነው ኮንትሮል የሚያደርገን? የምናደርግበትን መጠን የሚወስነው ወሳኙ ማን ነው? በምንድን ነው የምንለካው? መመዘኛችን ምንድን ነው? እሺ፣ በውስጣችን ያለውን የእግዚአብሔርን አሰራር እያዳመጠን መንፈስ ቅዱስ እንደሚሰጠን እንደ ኃይሉ እንዳሰራሩ መሄድን ካላወቀን ስራችን በሙሉ ስጋዊና ዓለማዊ ሊሆን ይችላል። የእግዚአብሔር እጅ የሌለበት ሜካኒካል ላይፍ ልንሆን እንችላለን። ስቴሪዮታይፕድ ሰዎችን እየተኮረጀ የሚኖር ኖሮ በቃ የእግዚአብሔር አሰራር የለም፣ የእግዚአብሔር እጅ የለም። ሰዎች በዚህ ሁኔታ ሲኖሩ መረዳት ያለብን ነገር አለ። ሰዎች በእንደዚህ ያለ ሁኔታ ሲኖሩ ወገኖቼ ምን እንደሚሆን ማወቅ ያለብን ነገር አለ። መንፈስ ቅዱስን መግለጥ፣ መንፈስ ቅዱስ ይገለጣል። መንፈስ ቅዱስ ይገለጣል። መንፈስ ቅዱስ በሰዎች ሕይወት ሲገለጥ አንደኛ በአሰራርና በኃይል ይገለጣል። በሰዎች ውስጥ ሲሰራ እና ሐዋርያው ጳውሎስ ሲጸልይ ብታዩት፣ ሲያገለግል ብታዩት የሚያደርጋቸው ነገሮች የእግዚአብሔር መንፈስ ከሰራው ውስጡ ከሰራው ስራ የተነሳ የሚያደርገው ነገር እንደሆነ ይታያል። እነዚህ አሰራሮች መንፈስ ቅዱስ በብዙ ሁኔታ ራሱን የሚገልጥባቸው ትንቢት ሊሆን ይችላል፣ ትምህርት ሊሆን ይችላል፣ ጸሎት ሊሆን ይችላል፣ አምልኮ ሊሆን ይችላል፣ ሰዎችን መርዳት መምከር ሊሆን ይችላል። የተለያዩ ነገር ማንም ነገር ይሁን ምንም እንደ አሰራሩ ጳውሎስ እነዚህ ነገሮች የሚገልጠው በሕይወታችን መንፈስ ቅዱስ በፍሬ ይገለጣል። የብዙዎቻችን ትልቁ ችግር እኔ ልንገራችሁ የብዙዎቻችን ትልቁ ችግር የእግዚአብሔር ልጆች ነን የሚለውን በትምህርት እናነበንበዋለን ቤተክርስቲያኔ ኖርንበትን ታሪክ እናወራለን ዳግመኛ በተወለድንበት በልጅነት መንፈስ መኖር ግን የለም የክርስትና ህይወታችንን በማን በስጋዊ ማንነታችን ነው ብዙዎቻችን ስንታርክ ምንሰማው በልጅነታችን ስንኖር ምን እንሆናለን ያ የልጅነታችን ጸጋ በፍሬ ይገለጣል የእግዚአብሔር ልጆች መሆናችንን እሺ በመንፈስ የሚመሩ እነዚህ የማን ልጆች ናቸው የእግዚአብሔር ልጆች ናቸው ለምን ልጆቹ ዳግም የተወለዱት ከመንፈስ የተወለደ መንፈስ ነው በተወለድንበት አባታችን እግዚአብሔር በወለደን መንፈስ ነው ምንኖር ስለዚህ በዛ በተወለድንበት እሱ በወለደን መንፈስ ስንኖር የመንፈስ ፍሬ በህይወታችን ይገለጣል አሰራር ይገለጣል ክብር ለእግዚአብሔር ይሁን የእግዚአብሔር ስም የተባረከ ይሁን መንፈሳዊ ነገራችን የሚመዘነው ልክ ነው ልክ አይደለም የሚባለው ያደረግነው ነገር መንፈሳዊ መምሰሉ አይደለም በውጫዊ ከውስጣችን ከመንፈሳችን ያልተደረገ ነገር ሁሉ ተቀባይነት የለው የመንፈስ ፍሬና የስጋ ፍሬ ተላዩ ናቸው የመንፈስ ፍሬና የስጋ ፍሬ ተላዩ ናቸው የስጋ ስራና የመንፈስ ስራ የተላዩ ናቸው የስጋ አሰራርና የመንፈስ አሰራር የተለያዩ ናቸው። መንፈስ ቅዱስ የሚያመጣው ነገር በሙሉ በቤተ ክርስቲያን ውስጥ ሃርመኒና ጤና ያመጣል። ለምን? በከሌት ውስጥ ያለው መንፈስ ቅዱስ፣ በከሌ ውስጥ ያለው መንፈስ ቅዱስ፣ በሁላችን ያለው መንፈስ ቅዱስ ስንት መንፈስ ነው ያለው? ስንት ነው ያለው? ክብር ለእግዚአብሔር ይሁን። መንፈስ ቅዱስ እዚህ ከሰራ እዚህ ያለው ቦታ ሁሉ ሪዞኔት ያደርጋል። አንድ ጊዜ አንድ መጽሐፍ ሳነብ ከአንድ አይነት ማቴሪያል የተሰሩ ሁለት ቃጭሎች አንድ አይነት ሳይዝ አንድ አይነት ቅርጽ ሁሉ ነገራቸው አይደንቲካል የሆኑ እንደ መንታ ልጆች ምንም የማይለያዩ ሆነው የተሰሩ ሁለት ቃጭሎች እንዲያርጋችሁ ይሄን ብታቃጭሉት ይሄኛው ሪዞኔት ያረጋል የዚህ ድምጽ ይሄኛው ምን ያረጋል እ ይነካ ይሄ ተወለደው ከጌታ መንፈስ ከሆነ በተወለደበት መንፈስ የሚኖር ከሆነ ሪዞኔት ያረጋል ያልገባችሁ ነገር አለ ማለት የለም ሐዋርያት እንኳን እንደዚህ አይሉ ሪዞኔት ያረጋል እዚህ ያለው መንፈስ የእግዚአብሔር መንፈስ ከሆነ የሰራው እዚህ ነካል እዚህ ነካል እዚህ ነካል እዚህ ነካል ዚነካል ክብር ለእግዚአብሔር ይሁን ያቃጭላል ሁሉ ቦታ ያቃጭላል እግዚአብሔር ስም የተባረከ ይሁን መንፈስ ቅዱስ ሲሰራ እንደዚህ ነው ክብር ለእግዚአብሔር ይሁን ስለዚህ በውስጣችን ምን አለ አሰራር አለ አሰራር በልስቲ ክብር ለእግዚአብሔር ይሁን አሰራር ይሄ አሰራር ዝም ብሎ ሳይሆን በምንድን ነው የሚሰራው ይላል በኃይሉ የት ነው የሚሰራው አሰራሩ ይላል እዛ ላይ በኔ ይላል በኔ የት ነው አሰራሩ ያለው ትከሻችን ላይ አይደለም ጡንቻችን ላይ አይደለም ውስጣዊ መንፈሳችን ላይ የሚሆን አሰራር አለ ይሄ እውነተኛ ነው እግዚአብሔር ይመስገን ስለዚህ መንፈስ ቅዱስ በውስጣችን በሚሰራው አሰራር በተለያዩ አገልግሎቶች በህይወታችን ይገለጣል ለሰው ስንመሰክር ደቀ መዝሙር ሲመሰክር በእኔ ኑሩ የሚለው መመሪያ የተከተለ ከሆነ ለአንድ ሰው ሲመሰክር እንደ አሰራሩ ይሄዳል ይደንቃል እግዚአብሔር ስራ እኔ አንድ ጊዜ ለአንድ ሰው ስመሰክር ስሟገት ስከራከር እግዚአብሔር የለም ይያለኝ ተጣላን መጨረሻ ላይ ከሰርኩኝ ባዶ ከሆንኩ በኋላ ነው ዲማን ነው ይሄንን ማድረግ የሚችለው በየ ተስፋ ቆርጬ ሳለው በቃ የጌታ መንፈስ በውስጤ በሚደንቅ ሁኔታ የሚገርም ይስተጋለጣልኝ ለዛ ሰው ስለዛ ሰው በስንት ክርክር ሙግት እግዚአብሔርን አላምንም ያለኝ ሰው በትንሽ ንግግር ጌታን አምኖ አልቅሶ ተጸለየን ተለያየን ቴክኒክ አይደለም አሰራር ነው ለዚህ ነው ጌታ ደቀ መዛሙርቱን አብረውት 3 አመት ኖሯል እነዚህ ደቀ መዛሙርት እግዚአብሔር ያሳያቸው ጌታ ባገለገለበት ጊዜ ሁሉ ከተጠመቀበት ጊዜ ጀምሮ አብረውት ወጥተው ገብተዋል ስለኔ ተመስክራላችሁ ብሏል ስለ ኢየሱስ ሙልጭ አርጎ መናገር ይችላል አብረው በልተዋል ጠጥተዋል ወጥተዋል ገብተዋል ገና አለ መንፈስ ቅዱስ ካልወረደ አይሆንም ብሏል ለምን ምስክርነቱ በማን ነው መካሄድ አለበት በመንፈስ ቅዱስ በሱ አሰራር ነው መካሄድ ያለበት እግዚአብሔር ስም የተባረከ ይሁን ስለዚህ ስንመስክር የቱንም ያለ ሰዎች ብንመስክር የቱንም ያለ ደቀ መዝሙር ሆነን ምንኖሮቸው ኑሮዎች ልንኖር ብንፈልግ አሰራሩን መከተል አለብን እኛ ጋር ያደረውን ቅድም ልብ በሉት ያልኳችሁን መንፈስ ቅዱስን ማወቅ አለብን እግዚአብሔር ሆይ እንደው ከምንም ነገር ይልቅ እንለምንህ በውስጥ ያደረውን መንፈስ ቅዱስን ልብ እንድልርዳኝ ይህንን ዴይሊ መጸለይ ያለባችሁ እግዚአብሔር መንፈስ ቅዱስ ሲናገር መስማትን ሲያስተምረኝ መማርን ሲመራኝ መመራትን ኃይል ሲሰጠኝ ዝም ሲል ሲቀሰቅሰኝ እነዚህን ማወቅ ያለመደ ክርስቲያን እንዴት እግዚአብሔር ሰው ሆኖ ሊኖር እንደሚችል እኔ ነገረኝ ብትሉኝ ላውቅ አልችልም እግዚአብሔር ይህን ልብ እንድንልይ ይርዳ ብዙ ሰዎች አግብተው በትዳር እንዴት መኖር እንዳለባቸው ሳያቁም ይቀሩበት ሁኔታ አለ። እነቴ ነው መናገራቸው። አግብተዋል ለአቅመ አዳም መድረስ ለአቅመ ሔዋን መድረስ ጥሩ ትዳር አኖር። ሰርጉ አምሮ በምናምን በቬሎ በምናምን ታጅበው ሙሽራ ልብስ ታጅበው ፎቶግራፍ ሁሉ ተከናውናል ግን ሰርጉ ግን ከተካሄደ በኋላ ትዳር መኖር አይችልም። ልክ እንደዛ ነው። ሰዎች ጌታን ይቀበላሉ ይጠመቃሉ ሁሉ ነገር ይሆናል ግን ከጌታ ጋር መኖር ማንችልበት ሁኔታ ውድ ወገኖቼ ከጌታ ጋራ የምንኖረው ቤተክርስቲያንን የሚካሄዱት ነገሮች as an activity as a task ስላወቀናቸው አይደለም በመንፈስ ቅዱስ የሚኖር ህይወት ነው። እግዚአብሔር ይሄን እንድናስተውል ይርዳን። እንጸልይ። ሉል እግዚአብሔር እናመሰግናለን። በእኔ ኑሮ ያልከው ጌታ ባንተ የመኖርን ጸጋ ሰጠን። አዎ ይሄንን ልብ ምንልበትን ዕውቀት ሰጠን። የተማርነው ሁሉ በውስጣችን የጌታ ሆይ ይብቃል። ወገኖቼ ይሄንን እንዲጠሙ እንዲናፍቁ ለዘላለም ከኛ ጋር እንዲኖር የተሰጠን መንፈስ ቅዱስን የማወቅን ጸጋ ስጠን። መንፈስ ቅዱስን አክብረን እንድናስተናግደው እርዳን። ልብ እንድንለው እርዳን። እንድናከብረው እንድንናፍቀው አብረነው መኖርን ከሱ በሚገኘው ኃይል ጸጋ እሱ በውስጣችን እንደሚሰራው የመኖርን ምስጢር ስጠን። ይሄን ጸጋ ስጠን። ይሄን ጸጋ እንፈልጋለን ጌታ ሆይ። ይህ ትምህርት ጌታ ሆይ በሕይወታችን የሚሰራው ታሪክ ይኑር፣ የሚያመጣው ለውጥ ይኑር። እግዚአብሔር ሆይ በእውነት ጌታ ሆይ በዚህ ጉዳይ በሕይወት በመራመድ በአካሄድ የሚገለጥ ይሁን ጌታ ሆይ። ይሄን ጸጋ ለዚህ ቤተክርስቲያን ስጥ። ለወገኖቼ ስጥ። በጌታ በኢየሱስ ክርስቶስ ስም አሜን።